ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤና ይስጥልኝ አድማጮቻችን፣ እንደምን ሰነብታችኋል? ዛሬ ቀኑ መስከረም 21 ቀን 2015 ዓ.ም። ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው ከሀገር ቤት ያገኘናቸውን ወቅታዊ የሆኑ ጉዳዮችን እንወያይበታለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝኩ ነው ወደ ዛሬው ፕሮግራም እናመራው። ይስማማል አሸናፊ?
አዎ ይስማማኛል።
እንግዲህ ቀደም ብለን ያዳመጥነው የማንዲንጎ አፈወርቅ በጣም የምወደው ዘፈን ድንገት በ41 አመቱ ነው በህይወቱ ያለፈው እና ያሳዝናል። ብዙም እያወያየ የከረመ ነው። በተለይ በህክምናው ባለሙያዎች ዘርፍ ሰው ገብቶ የማይወጣ የማይመለስበት፣ በተለይ ወጣት አርቲስቶቻችን በተለያየ መልኩ ያሉት ህክምና ማግኘት ቢችሉም ግን ህክምና ተነፍገውን የእግዚአብሔር ብቻ ባልታወቀ ምክንያት ህይወታቸው የተቀሰፈ ያለበት ሁኔታ ተፈጥሯል። በዚህ ሳምንት አሳዛኝ የሆነ የማንዲንጎ ህይወት ማለፍ ነበረ መወያይ የነበረው። በተለያየ መልኩ አይተነዋል፣ በቪዲዮም ስለ እሱም ልጅ ማወቅ ችለናል። ግን ለማንኛቸውም እኔ በዛሬ አመት ተኩል እዚህ አትላንታ በመጣ ጊዜ አይቼዋለሁኝ፣ ለሁለተኛ ጊዜ አይቼዋለሁኝ ይመስለኛል እሱ ልጅ እና ሙዚቃውን በጣም ወዳለሁ። በተለይ ይሄኛው በክራር የሚጫወት የተሳዘፈውን በጣም ስለማደንቀው ነው በሱ የጀመርነው። ለማንኛቸውም ትንሽ እይታህን ንገረና ወደ ፕሮግራማችን እናልፋለን።
እንግዲህ እኔ እንዴት ይታየኛል፣ በጣም የሙዚቃ እውቀቱ በጣም ነው የሚገርመኝ። እና አሁን ይሄ ራሱ አሁን ያሰማህን ዘፈን ምን ይመስለኛል መሰለ፣ የድሮ በጣም የቆዩ ዘፈኖች የድሮዎቹ በሀምሳዎቹ በምናምን ያሉ
የነ ከተማ መኮንን
እና በዘመናዊውን ሁለቱም ውስጡ ይሰማኛል ብዙ ዘፈኖቹ ላይ እና እንትን ነው የሚመስለኝ የዘመኑንና የድሮውን ያገናኝ።
በጣም
የኔ ብቻ ይሁን የሌላ አላውቅም፣ ስሰማው አሁን ይሄ ዘፈን የድሮ ዘፈንም ነው፣
በጣም
የስልሳዎቹ የሀምሳዎቹም ነው፣ ዘመናዊም ነው። ሁለት ነገር ውስጡ
የድምፁ አሰባበር ከተማ መኮንን የከተማ መኮንን ትዝታ ይመስላል
አለው እኮ እሱን እኮ ነው የምልህ። ከዛ ደግሞ እንደሱ ደግሞ አይደለም ዘመናዊም ነው። ዘመኑም ነውና ሁለቱን ያዘ ለዚህ ነው ጥልቅ የሙዚቃ ውቀት ያለው ሆኖ ይስማኛል እንግዲህ ስጦታ እግዚአብሔር ነው ነው አዎ እንግዲህ ስነፍሱ ህይወቱ በህይወቱ እስካለ ድረስ ጥሩ ሰርቷል መቼም በኢትዮጵያ ሙዚቃ ውስጥ የራሱን አሻራ አሳርፎ አልፏል ጊዜም ከትውልድ ትውልድ ሲታወስ ይኖራል ስራ የሰራ ሰው እንደዚህ ነው የሚሆነው ትውልድ ሲያስታውሰው ይኖራል በተረፈ ነፍሱን ይማር
ያለ ወዳጆቹም ለዘመዶቹም ለአድናቂዎቹም እንደዚሁ ስማት ይመኛል ሌላ ነገር የምናደርገው የለም በየጊዜው ሀዘናችን እየከፋ የመጣበት ነው ሳምንታችን በወለጋ የተቀሰፉት አሁን ቁጥር ማንሳትም አይቻልም እና ዝም ብለን ቶ ግን በየቦታው ግን ህይወት ዝም ብሎ እየተቀሰፈ መነጋገሪያ መሆኑ እኮ እንዴት ነው እንዳት ነው እየተባለ መዘባበቻም አይነት እየሆነ የመጣበት ሁኔታ ነው ያለው ነው የሚያሳዝን ሳምንት ነው በትግራይም እንደዚህ ያለ ችግር ነበር እንደዛ ከመሄድ በፊት አንድ ማስተዋቂያ አለ ጽናት የሬዲዮ አገልግሎቱን የጀመረበትን 12ኛ አመቱን በሚከተለው ቀዳሜ ኦክቶበር 8 በ6pm ጀምሮ ያከብራል እና ሁላችሁም ድንቅ አድማጮቹ ተጋብዛችኋል ለዚህ በዓል እንድትካፈሉ 12ኛ አመት የጽናት ሬዲዮ በዓልን ምክንያት በማድረግ በሚከተለው ሳምንት ልዩ ዝግጅት አለው በጣም የታወቁ በዓል በሚስጥር ያስኳቸው ሁለት ጋዜጠኞች ይኖራሉ ስለዚህ መታችሁ ራሳችሁ ተሳትፋችሁ አይታችሁ ብታዳምጡት እንጂ ብትሳተፉ እንጂ ብነግራችሁ እንደዋይ ምልትሉ ትችላላችሁ ስለዚህ አልነግራችሁም ሰርፕራይዝ የሚያደርጉ ሁለት ጋዜጠኞች አሉ በጣም የታወቁ አንድ ፖለቲካል ተንታኝ አንድ ጋዜጠኛ ለብዙ አመት ጋዜጠኛ የሆነች እና አንደኛው ደግሞ የፖለቲካ ተንታኝ ጸሐፊ ፍልስፍና አስተሚያለምና በሚቀጥሉ ሳምንት ኦክቶበር 8 ነው ከ6pm ጀምሮ በትግራይ ኮሚኒቲ ሴንተር 5474 ሚሞሪያል ድራይቭ ስቶን ማውንቴን ጆርጂያ ስለዚህ ተጋብዛችሁ አስታውሱ ይሄን ለማስታወስ ነው ፕሮግራሙን ከመጀመሪ በፊትና ወደ ፕሮግራማችን እስቲ እንግባ የኢሬቻ በዓል በዛሬው ዕለት ተከብሯል አራተኛ አመት
አዲስ አበባ
ያኛውማ ባህላችንም ታሪካችንም ሁላችንም ስለሆነ ምንም ብዙም እናወራው ነገር የለም የአዲስ አበባው ትንሽ እንትን የሚያደርገው የአዲስ አበባው ነው እንግዲህ እንደ ሁኔታውን ስትመለከተ አንዳንድ ዘጋቢዎች እና እንትኖች ኦሮማማ የሚሉት ነገር አለ እኔ ደግሞ ሞጋሳ የሚባለው ሲስተም ወደዛ ወደ ላያችን ላይ የተጫነ ይመስለኛል አዲስ አበባዎች እያልኩኝ አልኩት ለማንኛቸውም በሰላም ተጠናኳል ትንሽ ተቃውሞም ነበረ ዳውንዳውን ውድ አብይ የሚሉ ዳውንዳውን ነፍጠኛ የሚሉም ልጆች ነበሩበት ግን በአጠቃላይ ግን ስትመለከተው በሰላም ተጠናቋል እሱን ምክንያት በማድረግ ወደ አዲስ አበባ እንዳይመጡ የአማራ ሰዎች ተከልክለዋል በየአቅጣጫው አሉት በተለይ ወደ አዲስ አበባ የሚመጡት ለበዓሉ ሳይሆን ለአሁን አንድ ልጅ ስለንትና ያዳመጥኳት ቢኖር ምንድን ነው ዱባይ ትሄዳለች ዛሬ ቀዳሚ ያለ እና መኪና ላላገኝ ይችላሉ ብላ ቀደም ብላ ከትላንት ወዲያን የተነሳችው ከወሎ አካባቢ አንድ ከተማ ረሳው ስሙን እዛ ጋር ስትደርስ ግን ጠይቀው እንደማትሄድ ተከልክላለች መከልከሏ ብቻ ሳይሆን ጥፊና ቦክስም ደርሶባታል እና እሷን ስትናገር አዳመጫለሁ እና አሳፋሪም አገራችን ወዴት እየሄደች ነው የሚለውንም ነገር እንትን እናደርጋለን ግን በዓሉን እንዳደበዘዘው በዓል እስከተባለ ጊዜ ድረስ ያለን እይታ በለኝና ወደ ዋናው ጉዳያችን እንገባለን
እሺ እንግዲያው በዓል ብዙም አላየሁትም ወጥቼ እንደማንኛውም ሰው በሶሻል ሚዲያ በምናምን ያየሁት ቴሌቪዥንም ስለማይሰራ የኢትዮጵያ ቴሌቪዥኖችን ምን ሆኖ የእንትኑን ሲቀይሩ ጠፍተዋል በሙሉ በማህበራዊ ያየሁት ጥሩ ነው ብዙ ሰው እንዲገኝ አልተፈለገም ነበር ያው ተቃውሞ ይኖራል ስላሉ ተቃውሞ ከባድ መሬት የሚያንቀጠቅጥ እንዳይሆን በሚል ብዙ ሰው እንዳይገባ ለማድረግ በሁሉም አቅጣጫ መንገዶችን ከሁለት ቀን ከሶስት ቀን በፊት ነበረ የዘጉት ግን ሰውም ይህንን ሊያደርጉ ይችላሉ ብሎ ስለገመተ አስቀድሞ ገብቶ ነበር በዚህ ላይ እነሱ ኬላ ነው የሚጠብቁት ያቆራርጠዋል ሰው ሀገሩን ስለሚያውቀው እና እንዲህ እንዲሆን እንዳሰቡ ሳይሆን ብዙ ሆኖ ነው የወጣው ሰው ባሉን አክብረዋል። እዛ ውጪ ወጣቶች ሲሰበሰቡ እየተቃወሙ ልጆች ይሰማሉ። አብይ ላይ ሽመለት ላይ ያሉ ተቃውሞዎች በብዛት ነበሩ። ወቦን የሚያሞግሱ እና የኦሮሞ አብዲ ኦሮሞ ነው፣ የኦሮሞ ተስፋ ነው፣ የኦሮሞ የነት ዋስትና ነው የሚሉ የኦሮሞ ግድያ አይቁም፣ የኦሮሞ ስር ይቁም፣ ያልተፈቱ ብዙ እስረኞች አሉ፣ እነሱ ይፈቱ የሚሉ ጥያቄዎችም ተደምጠዋል። ከዛ ውጪ የተወረወረም የተሰበረም የተጎዳም የለም። መንግስትም ጥሩ ነው ያደረገው። ወደ ድብድብ ወደ ምናምን ቢሄድ ኖሮ ከተማዋ ነበር የምትታመሰው። ምክንያቱም ሲወጡ ለውስጥ ስለሚገቡ የሱ የቱ እንደሆነ የማይለዩትም፣ ባንኩንም ምኑንም ሲሰብሩ የመንግስት የቱ የግል የቱ እንደሆነ አያውቁም። ይተረማመስና ይረበሽ ነበር። መቼም በሆደ ሰፊ ሆኖ ይህንሉ ተቃውሞ የሽመልስ ስሙ እየተጠራ የአብይ ስሙ እየተጠራ ውረድ ውረድ ሲባሉ ግን ማለታቸው ጥሩ ነው። በጥሩ ጎን ውስድላቸዋለሁ። ይሄን ይመስላል
እንግዲህ እሱን ካለን በኋላ ምናልባት አሁን ለጊዜው ስልክ አናስተናግድም። አንዳንድ ሰዎች እየጠየቁ ያሉ ስላሉ ለጊዜው አላስተናግድም። ወደ ኋላ ላይ ምናልባት እናያለን። በጣም አሳዛኝ የሆነ ጦርነት ራሱ በሽታ ነው ማሰቡ ራሱ። እኛ ግን ጦርነትን የመቀለጃ የመቀላለጃ ሁኔታዎች እያደረግን የሰው ህይወት መጥፋቱን በምንም አይነት መልኩ ሊያስጨንቀን አልተቻለም። ዘንድሮ የኤርትራ መንግስት በተለያየ መልኩ ወደ ትግራይ ክልል ለመግባት ያሰባቸው ነገሮች እየተሰናከሉበት በመጣ ቁጥር የሚያደርገው አጸፋዊ ጥቃት ግን በጣም ከባድ ነው። ባለፈው የመስቀል ዕለት በጀት የአዲ አውሮን አካባቢ ያሉ ሰላማዊ ሰዎች ላይ ጥቃት አደርሷል። ጥቃት ማድረሱ ብቻ ሳይሆን በጥቃቱ ሰለባ የሆኑ ሰላማዊ ሰዎች ነበሩ፣ እናቶች፣ ወጣቶች፣ ሽማግሌዎች እና አሁን እየቆየ ነው አስክሬናቸውን እንኳን ቆፍረው ማውጣት። በጣም እኔ አንድ ሁለት ቪዲዮዎች አይቻለሁ። በጣም ይከብዳል ለማየትና ለመቀበልም በጣም ይከብዳል። ያ እንዳለ ነው እንግዲህ የኢትዮጵያ መንግስት ደግሞ እኔ ነኝ ያደረኩት የኤርትራ መንግስት አይደለም የሚል ደግሞ ሌላ የሚያሾፉበት ነገር ሆኗል። በጥቅሉ ግን ዲያውሮ ላይ የተደረገውን ሁኔታዎች ተመልከትና ያለው የኤርትራ መንግስት ሁኔታዎችስ እንዴት እያየን ነው? እንዴት ነው ነገሮቹን ስትመለከታቸው? ትንሽ ኃላፊነትም የጎደለበት ብቻ ሳይሆን የህዝብ ንቀት የበዛበት እና በቃ ወደዳችሁም ጠላችሁም እናንተ ትግሬዎች ከኢትዮጵያ መባረር መገንጠል አለባችሁ ብሎ የወሰነ መንግስት
ከምድረገጽ መጥፋት አለባችሁ
የመጀመሪያው የሚል ምልክ በሚያስቅ ሳይሆን እንዲያው ነገሩን ስትመለከተው ወደዛ እየሄደ ያለ ሁኔታ የኤርትራን መንግስትም የኢትዮጵያ መንግስትም እንደዚህ በመተባበር የሚያደርጉት ነገር ዝም ብሎ ለሚመለከት ኢትዮጵያዊ ምን አይነት ኢትዮጵያን የነገን ኢትዮጵያ ሊያመጣ ነው የሚለውም ራሱ ጥያቄ ውስጥ ያለ ነገር ነው።
እንግዲህ እኔ የሚገርመኝ አሁን አዲስ ዳሮ በዛ በኩል ብዙ ሙከራ ነው ያደረገው። ከሽራሮ ሜዳማ አካባቢ ነው የቲዲኤፍ የውጊያ ስልት። አሁን ቲዲኤፍ ትግራይ መከላከል ላይ ነው ያለው እና ሜዳማ ቦታ መሰለኝ አንድ ሰንሳኝ ሲያወራም ሰምቻለሁኝ። እና እዛ ጋር መዋጋት ሊያስቸግራቸው ይችላል ብሎ ነበር ሽራሩን ትተውለት በኋላ ሄዱት። እንግዲህ ተደጋጋሚ ነው የሞከረው ወደ ሽሬ ለማለፍ በአዲ ዳሮ በኩል ነው መሰለኝ የሚያልፈው። አዲ ዳሮ ነው የሚባለው ቦታ ተደጋጋሚ ሙከራ አድርጓል፣ አልተሳካም። ትርፉ ምርኮኛ፣ ሞትና ቁስለኛ እየሆነ ሲያስቸግር የት አባቱ እንግዲህ ሁሉንም ይሄ አሳውን ምን ለማድረግ ባህሩን ማድረቅ
የሚለው
እንደሚሉት
ያ
ይመስላል። ምክንያቱም ሰላማዊ ሰው አሮጊት ህፃናት ያሉበት ከተማ እሺ የከተማ ነች የምስኪኖች መንደር በድንጋይ የተሰሩ ህልሞች ምናምኖች ያሉበት እሱን ሄደ ማፍረስ የሚያሳዝን ነገር ነው። እኔ እንግዲህ ሁሉም ሰው አዝኖ ጨርሷል። ብዙ ሰው አልቅሷል። ብዙ ሰው ደንግጧል። ሊያላግጡ የሞከሩም አሉ።
በጣም እንዲህ በጣም በመንግስት አካባቢ ያሉ ሚዲያዎች
ይገርምኛል ምን አይነት ስሜት እንደሆነ። መቼም ይሄ ጊዜ አልፎ ተይዘዋል። መቼም ዘመኑ ጥሩ ነው። የተነገረ የተጻፈ ነገር በሙሉ ጥቃቅን ሁሉ ነው የሚያዘው። ሲታይ ምናልባት አሁን አይታል አንዳንዴ የስልሳዎቹን ዜናዎች ምናምን ሳገኝ በጣም በቃ ይገርመኛል። የስልሳ ስምንት ስልሳ ዘጠኝ ሰ ልክ እንግዲህ ያኔ አቤታዊ እርምጃ ተወሰደበት እነከሌ ሸፍቶ በዚህ ምናምን ተብሎ ሰዎች ተገደሉ የሚለው ራሱ አሁን ስታየው ያለ ፍርድ ቤት ትእዛዝ ሰዎች ተገደሉ ነው የሚገርም። አሁን ደግሞ የሚገርም ነገር ነው ሪከርድ ተደርጎ ያለው እና ለወደፊት ስናየው እና ልጆቻችን ሲያዩት ምን ሊሉ እንደሚችሉ ሁሉ እና ይህን ያደረጉት ሰዎች ደግሞ ያኔ የት ሊገቡ እንደሚችሉ መቼም በዚህ ዘመን ተደብቅ ጉድጓድ አትገባ። ይመጣል እሱ ጊዜ እና የገረመኝ ከዚሁ ጋር ተያይዞ የአይን ምስክሮች የጥቃቱን የፈጸመው አውሮፕላን በስተ ሰሜን በኩል መምጣቱን ማለት በኤርትራ በኩል ኤርትራ መጥቶ ጥቃቱን መፈጸሙን የተናገሩት መቼም የክሌ ነው ማለት ባይቻልም ከመጣበት አቅጣጫ ተነስተው የኤርትራ ነው የሚል ኮንክሉዥን ላይ የተደረሰው ይመስላልም። ደግሞ ለኢትዮጵያ አየር ኃይል ይርቀዋል በጣም። ድሮ መቀሌ ላይ ሲዋጋ ድንበር ላይ ሲተኩስ አውሮፕላኖች የሚነሱት ከመቀሌ ጭምር ስለነበረ ነው። አሁን ከባህር ዳር አስነስቶ ትንሽ ያስቸግረዋል ለኢትዮጵያ አየር ኃይል። ስለዚህ አስመራ ነው የሚቀርበው ግን መቀሌ ከሌለ በስተቀር ከባህር ዳር ተነስቶ መምጣት ወር ከሚጋ አብረ ወይም ከደብረ ዘይት ይከብዳል። ስለዚህ መቶ ደብድቦ መልሶ እዛ ማረፍ አስቸጋሪ ነገር ነው። ስለዚህ እነዚህ ሁሉ የሚያመለክቱት ከኤርትራ መምጣት ሁሉ እሺ መጣ ችም ኢሳያስ ማድረጉ ምንም ከባህሪው አንጻር ስታይ ይህን ያደርጋል። ከዛ የእኛ መጣና ደግሞ የኢትዮጵያ መንግስት የለም ለምን ስሙን በክፉ ታነሱብኛላችሁ? እኔ ነኝ እኔ ልሙትለት እኔ ልወቀስለት እኔ በጦር ወንጀል ልከሰስለት ስንማ እንዴት ትነኩታላችሁ ብሎ እኔ ነኝ ያደረግኩት ብሎ እንደው ጥሩ ነገር የተደረገ ይመስል እኔ ነኝ ብሎ ኃላፊነቱን ወስዷል። እና እንደው ምን እንደሚባል ያስገርመኛል። ያዲዳውሮ እኮ እንትን ዘግናኝ ስለነበረ ነው እንጂ እኮ በዚህ ሳምንት እዛ ብቻ አይደለም፣ ሌሎችም ብዙ ቦታዎች ላይ
ብዙ ድሮን ተጠቃላል።
ድሮን፣ የአውሮፕላንም ድብደባዎች፣ የአርቲለሪ የከባድ መሳሪያ ድብደባዎች ተፈጽመዋል። አየህ አሁን በእጅ ገብቶ መዋጋት በእጅ ስላቃታቸው ከሩቅ የአቦሰጥ የተገኘውን መግደል ነው የተያዘው እና የደረሰባቸው ሽንፈት ከባድ ነው። ዛሬም የድል ዜና ሲወራ ነበር። ትግርኛ ስለሆነ ብዙም አልገባኝም፣ ግን በዚሁ ጌታቸው በቀደም የነገረንን የአፋሩን ግንባር መሰለኝ ዲቴይሎች አሉ።
እኔ ያገኘሁ በአማርኛ አግኝቼዋለሁ። እንደ ቦታ 93 ሺህ የሆኑ የሞቱ የቆሰሉ እና ከጥቅም ውጭ የሆኑ የመከላከያ የአማራ ክልል ልዩ ኃይል የኤርትራንም ይጨምራል። አሁን ኤርትራ ከሰሞኑ ደግሞ በአፋር በኩል ጉድ እየፈላበት ነው እና ሽማግሌዎች ሁሉ የወጡበትን አይታል። የድሮ የቀድሞ ታጋይ የነበሩት ሽማግሌዎች አንድ ማጣራትም ባልችልም ግን አንድ ኤርትራዊ ልጅ አባቱ በህይወት እንዲኖሩ ይጸልይ ነበረ እና ማነው ስለትም አባቴን በህይወት ካተረፍክልኝ ለማርያም ጽዮን ስለት አቀርባለሁኝ ብሎ ትላንትና ነው ከትላንት ወዲያ በወጡት የኤርትራ ምርኮኞች ውስጥ አባቱን አይቷቸዋል እዛ ላይ እና ትላንትና ደብዳቤ ወረቀት ጽፎ እንትን ያለው እና እንደዚህ ነገሮች አሉ። እንግዲህ ጦርነቱ 39 ቀንም ነው አሁን አዲስ ጦርነት ከተጀመረ ወደ 2300 በላይ የሚሆኑ የሞቱም አሉ ህይወታቸው በህይወት ያሉ በአጠቃላይ ግን ከጥቅም ውጭ ሆኖ 93000 ነው 10000 የሚሆኑ የተማረኩ አሉ እና እንግዲህ አሁን ቀደም ብለህ እንዳልከው ቲዲኤፍ የትግራይን ህዝብ መጠበቅ እና መከላከል ላይ ነው ያለው እነዚህ ነገሮች አሉ በሚያሳፍር በሚያስገርም ሁኔታ ምርኮኞችን ስታዳምጣቸው የድሜ ትንሽነት ጨምረህ ብዙ እንትን ያደረጋሉ በዚህ በአፋር በኩል ትላንት ከትላንት ወዲያ የወጡ የኢትዮጵያን ሚዲያዎች ከሚናገሩን ተተን እኔ ሁለት ሶስት ሶርሶች አሉኝ የምከተላቸው ኢንተርናሽናል ሚሊተሪ አናሊስት የሚያደርገው አንደኛው ሪፖርት የሚያደርገው ነው አንደኛው ስለ ሚሊተሪ ኢንተለጀንስ ሰርቪስ የሚሰራ ነውና ከታተሏሉኝ ከሱ አኳያ ስትመለከተው በዚህ በአፋር በኩል አምስት ነው አራት መካናይዝድ ጦር ይዞ የገባበት አንደኛው መካናይዝድ ኃይሉ ደግሞ በጣም አንድ ቁጥር ተብሎ ከሚገመት ውስጥ የነበረ የተደመሰሰ አለ እና እዛ ምንድነች የአፋር ውስጥ ያለ ከተማ ባለፈው ጊዜ የአፋር ሰዎች አትለፉብን ብለው ሲከራከሩበት የነበረው አሁን ጦርነት ወደዛ ተመልሷል እና ወደ ህዝቡ ላይ ተመልሶ ሄዶ በዛ በኩል ያለው ብዙ ሰዎች አሁን እየተፈናቀሉ ነው በጣም እና ይሄ ያሳዝናል ወደ ቀደም ብለህ እንዳለሰው ያዲያው አንደኛው የሚያሳዝነው ደግሞ የመስቀል በዓል የበዓለት ነው ከቀና የደመራ በዓል ላይ ጠቅላይ ሚኒስትሩ ስለ ሰላም ሳይሆን ስለ ጦርነት ያወጁበት ነበርና እርግጥም ያንን በተግባር ያሳዩበት ሁኔታ ይመስላል ብዙ ሰዎች ስለ ሰላም የሚናገሩበት ሳምንት ነበረ አውዳመቱ ዋዜማው ላይ በካህናቱም በቤተክርስቲያንም አካባቢ ተደረገው ግን እንደ ጠቅላይ ሚኒስትር ግን ለሰላም ሳይሆን በምንም አይነት መልኩ የሚለውን እርምጃውን በስራ የተደረገበት ነውና ይህን ስትመለከተው መቆሚያ አጣ ይመስላል እንደው ዝም ብለህ ስትመለከተውና ቅድም ያልከው ሰው ምን ይላል ያልከው የራሳቸው ሰዎች በተለያየ ቦታ ሲገደሉ እኮ እነዚህ ኤሊት ምንላቸው አንቂ የማህበራዊ አንቂ ሰዎች የራሳቸው ሰዎች ሲሞቱ እኮ ያልተቆጩ ናቸው 17 የጎንደር ልጆች ተማሪዎች ሄደው ሲጠፉና ሲሞቱ ምንም እንደው አንድ ቀን እንኳን እንደረ መንግስት የት ነው ያለው ብሎ እንኳን ያላሉበት ሁኔታ የነበረ ለራሳቸው ያልተቆጩ ሌላ ሲቆጫሉ በየሚሊዮን ግምት ያለኝ አሁን ስመለከተው እንዴ ዝም ብለ ታሪካችን ያለፉት 2-3 አመት ታሪካችን ከተመለከት ነው ለራስ መጀመሪያ ሌላውን ሰው ለመወደድ መጀመሪያ ራስን ስትወድና ስታፈቀር ማፍቀር መኖር አለበት ከሌላህ ግን እኮ ሌላው ጉዳይ አይደለምና የራስን ህብረተሰብ ያልተከላከለ ያልጠበቀ ሰው ነው ማን ነው ታማኝን ስሙን ለማንሳት ፈልጌ ሳይሆን እንዳጋጣሚ ትላንትና አንድ ቪዲዮ አይቼ ነበርና እስከዛሬ ድረስ የሁሉ ሰው ሲያልቅ ተቀምጦ አሁን የማንዲንጎ የስራት ለማሰብ ዋሽንግተን አካባቢ ተደረገ ስብስብ ነበርና ዛሬ ሲያለቅሳቸው ለማንዲንጎ ዛሬ ከመለቀስ ለወገኖች ያለቁብኝ ብሎ ደግሞ በዛው ሲያለቅስ ነበር ጥሩ ነው እርግጥ ከልቡ ከሆነ ምንም ችግር የለም ግን ከልብ የሚሆን ነገር የለምና እንደዚህ ስትመለከት ሁሉም አስመሳይ ገባ አስመሳይ የሆነበት ጊዜ ደረጃ ላይ ያለነውና የሰውን ማለቅ እኔ ከምንም የሚቆጥሩት አይመስለኝም ያው በጥላቻ ላይ ተመረዘ ቀደም እንዳልነው ትግራይ መጥፋት አለባት የሚለው ወይንም ደግሞ ህዝቡ መጥፋት አለበት የሚለው ነገር የራሳቸውን ታሪክ ግን ያጠፉ መሆኑን የዘነጉ ህብረተሰብ ያለበት ይመስለኛል እና እንደነንተ ምን ላይ ለምትጨምርበት ካለም ጨምርበት
አው ዚጋኔ አሁን የሚጨምረው ነገር እንግዲህ አዳዲስ ነገሮች እየሰማን ነው ሰላም ትረቱ የበፊቱ ያው ፌል አድርጓል በጣም ተስፋ አድርገነው ነበር ብዙ ሰዎችም የውጭም ኢትዮጵያውያንም ተስፋ አድርገው ነበር ኦፍ ኮርስ ሰላም ከወረደ ትግራይን ሳናጠፋ ብለው እናጠፋለን ብለው የሚያምኑ ምንም እንደው ከተጨባጭ ከነባራዊ ዓለም ዲታችድ የተቆረጡ ሰዎች ደግሞ ታዝነዋል አዝነው ነበር። ሰላም እንዲወርድ የምፈልገው ደግሞ ተስፋ አድርገን ደስ ብሎን ነበር። ለማንኛውም የሰላም እንዲወርድ የምፈልግ የነበረው የነበረው ሰዎች ምኞት ሳይሳካ ቀርቶ ጦርነቱ ተቀስቅሷል። አሁን ደግሞ አዳዲስ ነገሮች እየተሰሙ ነው። መልኩን እየቀያየረ ነው እንግዲህ ጦርነት። አሁን የመንግስት ደጋፊዎች የማያውቁት ነገር ድርድሩ በጣም ውስብስብ እየሆነ ሊሄድ የሚችል መሆኑን አሁን የተረዳሁት። ኦባሳንጆ አንድ ቦታ ነው ያየሁት። ኦባሳንጆ ውጭ ሀገር ያሉትን የህወሓትን ውድድር ሁሌ ተብሎ የሚወራለትን ብቻ ሳይሆን የኦኤልኤንም ተወካዮች ሊያነጋግሩ ነው የሚል ወሬ ተሰምቷል። ይሄ መንግስት ላይ አየህ የኦላ በጣም ጉልበት እያገኘ መደራደር ስለ ኢትዮጵያ ሰላም ሲወራ ኦላን ትተህ ስለ ኢትዮጵያ ሰላም የማይወራበት ደረጃ መድረሱን ነው የሚያሳየና እዛ እነሱ ትግራይን እንጨርሳለን ብለው ነው የሚያስቡት፣ ግን ከስር ሊያልቁ ነው ለራሳቸው። እና በምን ታውቃለህ፣ በቃ የመደራደሪያ ድርድር ካልተፈታ በስተቀር አገሪቷን መንግስትን ከቤተ መንግስቱ ሊፈነቅል የሚችል ኃይል ስለመጣ ቤተ መንግስት ውስጥ ያለ መንግስት ሲወድቅ የሚመጣው ነገር አገሪቷንም ቀጠናዋንም ሊረብሽ ይችላል የሚል ስጋት መፈጠሩን ነው የምታየው። እንግዲህ ሌላም ወሬ እየሰማን ነው። የነዚህ የአሜሪካም የአውሮፓ ህብረትም የአፍሪካ ህብረትም በዚህ የአፍሪካ ቀን ልዩ ልኡካን በዚህ በትግራይ ጦርነት ዙሪያ ናይሮቢ ሊገናኙ ነው የሚልም ነገር ሰምተናል። እንግዲህ ስለ ሰላም ስታነሳ
እሱ ላይ በነገራችን ላይ
ሰላሙ ሂደት
እሱ ላይ ኬንያ እና ደቡብ አፍሪካ ተጨምሯል። ከአፍሪካ እንትን ውስጥ አሁን የማነው የአውሮፓ ህብረት ሰው የተናገረው ስፔንሰር ምን ነበር ስሙ ሲናገሩ ተናገረ ተብሎ የሰማ ነው ያነበብኩት በዛሬ ጠዋት። ምንድን ነው ኬንያ ደቡብ አፍሪካ እንትን ሊያደርግና የአሜሪካኑ ማይክ ሃመር ግን እንደ በላይ መሆኑ ሊሰራ ይችላል የሚልም ግምትል አሁን አንተ ያልከው ዙሪያ እንትን አለ። ትልቁ ነገር አሁን ሌላ በጣም የዛሬው ሬቻ ላይ ዳውን ውድ አብይ ብለው ማን ነው እንትናን ነው ያነሱት። የኦላው ማን ነው ኦዳ ቶርቢ የእሱን ስም ነው ያነሱት። እና እነዚህን ስትመለከተው እንዳልከው ነገሮች እየተቀየሩ ናቸው ያሉት። ያ በጠቅላይ ሚኒስትሩ ዙሪያ ያሉት ሰዎች ምንም አይነት ንግግር በተለይ ውጭ መድክ መካሄድ የለበትም የሚል አቋም ትላንትና ሲያንጸባርቁ ሰምቻለሁ። ትላንትና እና ዛሬ ጠዋት
ግዴታ ነው የማይገባቸው ግዴታ አስገዳጅ ነው ሁኔታ ተፈጥሯል።
በጣም ነገሮች እንትን እያደረጉ የሄዱ ነገር ሌላ በጣም በሚገርም ሁኔታ አሁን ከምድረ ገጽ ማጥፋት የሚል ባለው ዩናይትድ ኔሽንስ ስብሰባ አካሂዷል በዚህ ሳምንት እንደገና። በነገራችን ላይ ይሄ የሚባል ነገር ዝግ ስብሰባ ማለት ለውይይት የተደረጉ ስብስቦች እንደነበሩ ነው የተነገረው። የኤርትራ አምባሳደሯ ህወሓት መጥፋት አለበት መደምሰስ አለበት እያለች፣ የኢትዮጵያው አምባሳደር ታዬ አጽቀሥላሴ ደግሞ የትግራይ ህዝባዊ መዝሙርን በእንግሊዘኛ እየተረጎመ እንደዚህ የሆኑ ሰዎች ናቸው እያለ ደግሞ አብሮ እያበደ ነው። እኔ እነዚህን ሰዎች አውቃቸው ነበር ወይ የሚለው አሁን አምባሳደር ታዬን ለብዙ ዓመቶች አውቀዋለሁ፣ በተለያዩ በዚህ በዲያስፖራ ጉዳይ ብዙ ሰርቻለሁ፣ አብሬ ሰርቻለሁ ከምንም እንትን የማደርግበት ነገር ግን እንደዚህ አይነት የጭካኔ ነገር ያለበት አይመስለኝም። ይህን ሰው የዚህ ቦታ ያደረሱትም ሰዎች እኮ እነሱ ነበሩ፣ ግን ከሀዲ የሆነብኝ ለእኔ እኔ እንዴት እንደሆነም አላውቅም፣ ግን እንደዛ ሆኖብኛልና የትግራይን ህዝባዊ መዝሙር ይሄ የህዝብ መዝሙር ነው። የህዝብ መዝሙርን ሰብስበ እኮ የትግራይ ህዝብ መዝሙር እኮ እንደዚህ በዚህ መዝሙር መሰረት ሊያጠፋ የመጣ ነው ብሎ እኮ ነው የሚከስ ያለው። እና እንዴት አይነት ጭንቅላት ነው ያለው? ዲፕሎማት መሆን ራሱ የረሳው ይመስለኛል። እና እነዚህን ነገር ታዝቤያለሁ። እርግጥ አምባሳደር ሶፊያ ተስፋ ማርያም የኤርትራን ጥቅም ነው የምታስጠብቀው። እሷ ከድሮም ብዙ ነገር ትጽፋለች። አሁንም አንድ ሰሞን ከኢሳያስ ጋር ተጣልታ ነበረ፣ በምን እንደሆን ባላቀውም ግን ጥል ነበረና አሁን ወደ ዩናይትድ ኔሽን አምጥቷል። ከመጣት በኋላ ትንሽ እንትን ብላለች። እና አሁን እሷ የጻፈችውን ትዊት ያደረገችውን ትላንትና አይተው ከሆነ በጣም የሚያስ ምልክ እኔ ትክክል ነች ምክንያቱም የኤርትራን ጥቅም ነው ተጸብቀው ኢትዮጵያዊ ግን ኢትዮጵያዊን ምልክ እንዴት አድርጎ ነው የነገን ኢትዮጵያዊ ትግራይ ኢትዮጵያዊ ነው ብሎ ሊናገር የሚችል ይሄ ሰውዬ በዚሁ ወይ ኮብሎ ካልጠፋ ወይ አንድ ነገር ካላደረገ በስተቀር እኔ ደጋፊዎቹና ወዳጆቹ ካላችሁ ንገሩት በጣም አሳፋሪ እንደሆነ ንገሩት የህዝብን መዝሙር የእንግሊዝ መንግስት ወይም ደግሞ የኬንያ መንግስት የኢትዮጵያን ህዝብ መዝሙር ሲያንቋሽሽ እኔ ላንቋሸው ችግር የለኝም ግን የኢትዮጵያን ህዝብ መዝሙር ሲያንቋሽሽ ዝም ብዬ መመልከት የለብኝም መሆን የነበረበት እንደዛ ሲሆን ግን በጣም የህዝብ ላይ እንደዚህ አይነት ነገር ካደረገ መጥፋት አለባቸው ህዝቦች የሚለው ነገር ላይ በደንበኛ መደምደም ይቻላል ይሄ ደግሞ ከሱ ብቻ ሳይሆን ካለቆቹም ጨምሮ ነው ይሄ ሁሉንም እንትን የሚያካትት ነገር ነው ያለው እኔ እስከሚታየኝ ጊዜ ድረስና እሱን ማን ላይ ተመለከተው የኤርትራ መንግስት
እዚህ ላይ አንድ የሚጨምረው ነገር እንግዲህ የሰላም ሂደት እንደገና እንደ አዲስ ሊጀመር ነው ግን ብዙም ተስፋ አሁንም ተስፋ አይታየኝም ብዙዎቹ ገብቷቸዋል ኦፍ ኮርስ ሰሞኑን ከአሜሪካ መንግስትም ከሌሎችም የምትሰማው የኤርትራ መንግስት ህወሓትን ማጥፋት ብቻ ነው አማራጭ ይዞ የቀረበው እና አያገባውም ጉዳዩ አይደለም የኢትዮጵያ ውስጥ ጉዳይ ነው ኤኒዌይ እንደዚህ እንዲያደርግ አብይ መብት ስለሰጠው ይህንን አቋሙን ይዞ ቀጥሏል አብይ ደግሞ ከኢሳያስ ጋር ያለውን ወዳጅነት አይፈልግም አይደለም አሁን መቁረጥ አይፈልግም አይደለም የሚፈልግበትን ጊዜ አልፎ አይችልም የማይችልበት ቦታ ጋር ስለደረሰ የኢትዮጵያ የሰላም ጉዳይ ጉልበት ተሸንፎ ካልሆነ በስተቀር የሰላም ፍላጎት ኖሮት ችግሮች በሰላም ይፈሱ የሚል አቋም የማይዘው ኢሳያስ ስላለበት ሌላ ኃይል መጥቶ በኃይል ካላስቆመው በስተቀር ፍጹም ሰላማዊ በሆነ ሂደት ሰላም ላይ መድረስ አይቻልም ብዬ ነው የሚገምተው እና ልክ የኤርትራ መኖሩንና እሱን ማስወጣት በተለይ በኢትዮጵያ በኩል የማይቻልበት ነገር መኖሩን ስታይ ተስፋ ትቆርጣለህ። አሁን ስለ እንደ ኤርትራ ዓለም ላይ ችግር ያለበት ሀገር የለም። ብዙ ተቃውሞዎች ይነሱበታል። ሰው ህፃናትና አረጋውያን የቀሩበት ከተማ ነች፣ ሀገር ነች። ይሄ ነው የምትለው ኢኮኖሚ የላትም፣ ህግ የላትም። ማአት ሄደክ ያለባት ሀገር ነች። የራሷን ጉዳይ ማሰብ ነው የነበረባት። ስለ ራሳቸው ጉዳይ አይደለም የሚያስብ የተባበሩት መንግስታት ላይ ሄደው ለኢትዮጵያ ነው የሚያወሩት። ትጥቅ መፍታት አለበት፣ አሸባሪ አትደግፉ፣ ለአሸባሪ ጉልበት እየሰጣችሁ ነው ምናምን ነው የምትለው። ሶፊያ እንዲስፋፋ መፍቀድ የለባቸውም፣ ህወሓት ትጥቅ ፈቶ ለፍርድ እንዲቀርብ መደረግ አለበት ብላ ነው የምታወራው። አለም እኮ ያውቀዋል። ህወሓት እንደ ኢህአዴግ ሀገር ሲያስተዳድር ያውቀዋል አሸባሪ እንዳልሆነ። እንደውም በቀጠናው አሸባሪነትን በመከላከል የነበረው ሚና ኢትዮጵያን በምን አይነት ደረጃ ሰላም እንዳደረገ የዲፕሎማሲ ብቃቱ ከኢትዮጵያ አልፎ ለአፍሪካ ይቆም እንደነበረ እንደ ኢህአዴግ ያውቁታል። በሌላ በኩል ደግሞ ኢሳያስን ያውቁታል። ለአልሸባብ መሳሪያ ሲጭን የነበረ አሁንም ቢሆን ለአልሸባብ መሳሪያ ከመጫን እንደማይመለስ፣ መልካም ግንኙነት በነበራቸው ጊዜ ከሶማሊያ ጋር ወታደሮች ላሰልጥን ብሎ ወስዶ አሁን 50,000 ዶላር ካልከፈላቸው
50 ሚሊዮን
የሚያስቸግር
50 ሚሊዮን
ዙሪያ ያሉትን
አሁን
የወረረ አሁንም ጅቡቲን ወሮ ያለ መንግስት መሆኑን ያውቁታልና ራሳቸውን ስለማያውቁ ሲናገሩ አለም ኢግኖራንት አድርገው ነው የሚያስቡት። ብዙ ጊዜ ዲክታተሮች ችግራቸው ነው ሌላው ሰው በሙሉ ኢግኖራንት ነው የሚመስላቸው። ምንም የሚናገሩት ነገር በአለም አቀፍ መድረክ ላይ ባያስፈራህም ግን የኤርትራ መንግስት በኢትዮጵያ ጉዳይ ላይ ያለ ጣልቃ ገብነትን በጉልበት ብቻ ስለሆነ ማውጣት የሚቻለው የሰላም ሂደት ይሳካል የሚለው ነገር ትንሽ እኔ ብዙም ተስፋ አልጥልም። የኤርትራ ጉዳይ ቀድሞ እልባት ማግኘት ያለበት ከዚህ ጉዳይ ውስጥ 100% እንዲወጣ መደረግ አለበት። አብይ ይሄ አቅም እንዲኖረው መደረግ አለበት። የኤርትራ አቅም የለውም አሁን ችግሩ እሱ ነው። የማስወጣት አቅም እንዲኖረው ጉዳይ ውስጥ ውጣ ማለት እንዲችል ምዕራባውያኑ መጀመሪያ ማገዝ ያለባቸው አብይ ነው። አይ በቃ አንተ የውስጤን ጉዳይ ልፍታ የሚልበት ጉልበት እንዲኖረው ማድረግ ያስፈልጋል። አለበለዚያ የሰላም ሂደቱ ይቀባል።
ለእኔ ችግር እንደ ችግር የምመለከተው የአውሮፓዎቹም ሆነ አሜሪካኖች ኢሳያስንም አብይንም እንዲጠፉ የሚፈልጉ አይመስለኝም። እንዲኖሩ ይፈልጓቸዋል። ብዙ ምክንያቶች ሊኖሩ ይችላሉ ግን እንዲጠፉ የሚፈልጉ ቢሆን ኖሮ ኢሳያስ አፈወርቂ 20 አመት ሙሉ እንደዚህ አይጨማለቅም ነበር ያነሱት ነበር አይፈልጉም ግን ያነሱት አይፈልጉም አብይንም በዛው መጣን አይፈልጉም የሚፈልጉት ነገር ስላለ ኢትዮጵያ ውስጥ ያችን እስከ አግንቶስ ከመጨረሱ ድረስ ያቆዩታል ልክ ጋዳፊ 12 ቢሊዮን ዶላር ከከፈለ በኋላ ገንዘቡን እጃቸውን ሲያደርጉ ነው ሰውየውን የገደሉትና ምንም እንትን የለም ለአውሮፓና ለአሜሪካኖች ፖለቲካ እንኳን ብዙም ለአፍሪካ መሪዎች አሳፋሪዎች ናቸው በጣም እንትን የሚያደርግ ሁኔታ ነው ያለው የኢሳያስ አፈወርቂን ለማስወጣት አቅምም ጉልበትም የለም አቅም ማለቴ ሰራዊቱ ያለቀ ነው ሰራዊቱ በኢትዮጵያ በኩል ሰራዊት የሚባል ነገር ያለ አይመስልኝም አሁን ይሄ በየቦታው ያፈኑ ከየመንደሩ ከየቦታው ያፈኑ የኦሮሞቹን መሆነ በተለይ ደቡቦችን ይሄ አማራ ሚሊሻ ደግሞ ልዩ ኃይል እየተባለ የሶስት ወር ስልጣና ይሁን ምን ካምፕ ገብተው የሚያቁት ነገር ቢኖር ምንት በታ በመኪና ተጭኖ ጦር ሜዳ መሃል አውጥቶ ሲጥሏቸው ነው የሚናገሩት አሁን ከተማ የተማረከን ሰው ብዙት ነገር ለማለት ስለሚችል ብዙም ባናምነውም ግን እንዶ ነገሮችን የት ላይ እንደደረሱ ያየን ነው ኢኮኖሚውን ስትመለከት በኢኮኖሚ በኩል ደግሞ በጣም በጣም ከመጎዳቱ የተነሳ ዛሬ የኢትዮጵያ መንግስት ባንኮችን 2% እንዲከፍሉ ለመከላያ
እንዲከፍሉ ፕሮፊታችሁን
2% መክፈል አለባችሁ አለ። ይሄ እንግዲህ የህዝብ ገንዘብ የሆነ የሼር ሆልደርስ ገንዘብ የሆነ ዘን ባንኮች ቢያተርፉም አትራፊነታቸው ለሼር ሆልደር ነው። ምክንያቱም ኮርፖሬት ወርልድ እስካለን ዓለም ውስጥ እስካለን ጊዜ ድረስ በእንደዛ አይነት ነገር ነው ያለውና 2% መክፈል አለባችሁ የተለመደው ሰው እኔ እንደው መሪዎች ብዙ ጊዜ እንደዚህ አይነት ደረጃ ላይ አገሬን አደርሳለሁኝ እንደዚህ አይነት ልቅ አገር አለ እንደ ምሳሌነት በኢኮኖሚም በእውቀትም በምንም አደርሳለሁ ብሎ ነው ሰው የሚመኘው የኢትዮጵያ መንግስት የኢትዮጵያ አብይ አህመድ ግን የተመኘው ኤርትራን መሆንን ኢሳያስ አፈወርቂን መሆንን የተመኘው ያሁን በቀደመታ ብርሃኑ ጁላ ሲናገር ብርሃኑ ጁላ ነው ማን ነው አንዳቸው አንዱ ጀረናሉ ሲናገር ነበር የብሔራዊ ወታደራ ውትድርና ስሙን ቀይረን ያለን ነው ስሙን ቀይረን መጥፎ ስም ስላለው ብሔራዊ ውትድርና ስሙን ቀይረን በሌላ መልኩ ብሔራዊ ውትድርና መምጣት አለበትና እናመጣለን የሚል ውሳኔ ላይ ተደርሷል በየቦታው ይሄዱ የሚያልቁ የሚሞቱት ልጆች ወጣቶች ይሄን ይhall እንት ያደረገው ትላንትና የአማራ ክልል 1 ሚሊዮን የቀን ሰራተኛ ፈልጋለሁ ብሎ አወጣ ለምን ነው ባለፉት 2-3 አመቶች ያልሰማነው ነው ወገበሬ የነበረው እዛ ማረስ ይችል የነበረው ሄዶ ስለሞተ ስለተጎዳ ስለቆሰለ ሌላ ወዲያው የሚባል ነገር የለውምና እነዚህን ተመልከተ ኢትዮጵያ እንደ ሀገር የተጎዳችበት ሁኔታ ነውና ምን በምን ማለት መጠገን ያልተቻለበት ነው በተለይ ይሄ አማራ ኤሊት የአማራ ልሂቃን የሚባለው ህዝቡን ያስጨፈ ያስፈጀ ህዝቡን ያስጨረሰ ያስገደለ ቁጭ ብሎ ያጨበጨበ ነው ያለው የቱን ያህል ጥላቻ እንዳለበት እኔ እንዴት አድርገህ መግለጽ የምትችልካለ ግለጸው አንተ ላንተ ትንሽ ይከብዳል እርግጥ በቀሱን ልተውና እኔው ልጨርሰው ተጋልጋል በጣም እንማይሆን ነገር እንደራደርግበት ግን እኔ የራሴ እኔ ማያቸው ነገሮች ምንም እንትን የለም አሁን ቀደም እንደምሳሌ ታማኝን አነሳውኝ ትላንትና የሚያቆል ልጅ ወጣት ልጅ ስለሞተ ዛለቅሳል ብሎ ሄዶ ግን እስከዛሬ ድረስ የሞቱትን ሰዎች ግን ዞር ብሎ ማላያቸው የአማራ ክልል መሪዎች በነገራችን ላይ የአማራ ክልል መሪዎች የተባሉ ከደመቀ ከምክትል ጠቅላይ ሚኒስትሩ አንስተ እስከታች ካድሬ ብለህ በምትመለከተው ሰው የሞት ሰው የተገደለ አሁንም ያላቸው ጭንቅላት ምንድነው ምንም የትግሬ ጥላቻ የወያኔ ጥላቻ የዛካቢ ጥላቻ የማፍረስ ምን ያህል እንደሚችሉ አይታየኝም ግን አይችሉም የሚቻል ነገር አይደለም በአሁኑ ሰዓት በተለይ በአሁኑ ሰዓት ወዲያውዲህ የሚባልበት ነገር የለምና ውጭ ያለው ኢትዮጵያዊ ባለፈው ጊዜ ለሚዲያ ሰዎች እዚያ ትላንት ላሉት ሪያቅርቤ ነበር የሚሳመም ያል አልሰሙም እንደውም ጣሊያን በጣም የሚገርም ነገር ነው እኔ ሰላም ይፈጠራል ብዬ ስል ጣሊያን ኢትዮጵያን በወረረ ጊዜ አላንደኛው በወረረ ጊዜ ብዙ ነገር አድርጓል መሬት መንገድ ሰርቷል ሁሉ ነገር አድርጓል ግን ጭካኔ አልነበረም በቦምብ ትንሽ ቦምብ ነው ጥሎ ነው ሰው እንጂ ጨረሰው እንጂ ይሄን ያህል ጭካኔ አላሳየም ብሎ ሊመሰክር የዳዳው ጋዜጠኛና ጋዜጣ ድርጅቶች ነው ያሉት እዚህ አካባቢያችንና በእነሱም ተስፋ ቆርጫለሁኝ ምንም ዋጋ የላቸውም ኢትዮጵያ እንድትፈርስ አገር እንድትፈርስ ህዝብ እንዲበተን ባለፉት 30 አመት ሲለፈፉ የነ በ20 ምናምን አመታቸው ሬዲዮስ ከተቀመጡ ሲለፈፉ የነበሩ ናቸው። አሁን እነሱ ያዝናሉ በሚል ግምት የለኝም። እንደውም በሙሉ የራሳቸው ስሰት ወደ ላይ ያደረጉበት ሁኔታ ነው ያለውና እዛ ላይ ነው ያለውና እንግዲህ ይሄን ሁሉ ተጨማምርና ከሰሞኑ አንድ ጋዜጠኛ አብይን ኢንተርቪው አድርጓል። እኔ
እዚህ ጋር ወደሱ ከመሄድ በፊት ስለ ፋይናንስ ያነሳሁን ነገር አንድ ነገር መጨመር።
እሺ እሺ።
ኢኮኖሚውን የፋይናንስ ዘርፍ ሊበራላይዝ አድርግ ያለው ሌሎችንም ስኳር ፋብሪካዎችንም ንግዙ ብሏል። ንግዙ በራሱ አይደለም ነጋዴዎችን ኢንቨስተሮችን የሚያመጣው። በመጀመሪያ ሰላም ማረጋጋት አለብህ። ሁለት፣ መንግስት በማንኛውም ጊዜ ተነስቶ ከማኔጅመንቱ ከቦርዱ ውሳኔ ውጪ ኢምፖዝ የሚያደርገው ነገር ይሄንን አምጣ ይሄንን ክፈል በዚህ ስራ የሚል ሬጉሌሽንስ ያወጣል የሚል ስጋት ካለ ማንም አይመጣበትም። 2% አምጡ ብሎ አዋጅ ከግሮስ ፕሮፊታችሁ ላይ ሁለት እንደዚህ የሚል መንግስት ባለበት ሀገር ውስጥ ቦርዱ በራሱ ውሳኔ ለማህበራዊ አገልግሎት ለምን ብሎ ቦርዱ ሊወስን ይችላል።
አዎ
መንግስት አዋጅ አውጥቶ አምጣ የሚልበት ሀገር ይህ ድረስ የማኔጅመንት አውቶኖሚ የሚጣስ ለመጣስ እንግዲህ ነፃ ገበያ ኢኮኖሚ ውስጥ መንግስት ኢንተርፌር አያደርግም። እዚህ ድረስ ስልጣን ያለበት መንግስት ውስጥ ማንም ኢንቨስተር አይመጣለትም። እና በአንድ በኩል እናያልክ ግን እንዴት እንደሚመጡ አለማወቅን ጭምር ነው የሚያሳየው። ስለዚህ የሚያስቡት ነገር ሁሉ እንዲሆንላቸው ስልጣንም ላይ ለመቆየት የውጭ ምዕራባውያን የሚሉትን ባለሀብቶችን ጠርተን እናማልላለን የሚሉትን ነገር ለማምጣት ጭምር ወደ ሰላም ድርድር መሄድ ያስፈልጋቸዋል። አሁን ይህንን መንግስት ስልጣኑ ላይ የሚያቆይ ተዋግቶ ህወሓትን ማጥፋት
አይቻልም፣
ተዋግቶ ኦላን ማጥፋት የማይቻል ነገር ስለሆነ እሱ ሳይሆን እሱ ላይ በገፋበት ቁጥር እድሜውን እየሳጠረ ስለሆነ የሚመጣው እድሜውን ማርዘም የሚችለው ገብቷቸው ከሆነ ሰላም ማውረድ ነው። ሰላም ሲያወርድ ጠላቱ ይጠፋል።
ይሄን ቢያቅኑሮ መንግስቱ ኃይለማርያም
ስለዚህ ብዙ አይኖርም። ብዙ የሚዘልቅ መንግስት አይደለም። ወዲያውኑ ሌሎች ተቃውሞዎች ይነሱበታል። ግን የተወሰነች ጊዜ ትንሽ ድቤው ማርዘም የሚችለው በሰላማዊ መንገድ ነው።
ቅድም ልጠቅስ የፈለግኩት ምንድን ነው የሌላ ትላልቅ ሀገሮችን የበለጸጉትን ያደጉትን ብዙ ነገር ለህዝባቸው የሚሰሩትን መንግስት ለመሆን ይመኛል እንጂ የኤርትራን መንግስት ለመሆን የሚመኝ እንደ ኢትዮጵያ መንግስት የለም ያልኩት የዚህ የ2% ከፎሎ የሚሉ የውጭ ያለው ኤርትራዊ አገሩ ለመግባትም ሆነ ቪዛ ማግኘት ወይንም አንድ ግልጋሎት ለማግኘት ያን የከፈለበትን ካላሳየ ምንም ነገር አይንቀሳቀስምና ኢትዮጵያኖቹም ላይ እንደዚሁ እየተደረገ ነው። በተለይ ወደ ኢትዮጵያ የሚገቡ ሰዎች ያላቸውን ገንዘብ ሙሉ ልክ ኤርፖርት ሲገቡ መስገብ አለባቸው የሚል አዲስ መመሪያ ወጥቶ ነበር ከ2 ሳምንት በፊት። ተግባራዊ አድርጉት አላውቅም፣ ግን እንደነዚህ አይነት ነገሮች እየተኮረጁ የመጡ ናቸውና ድህነታችን ብቻ ሳይሆን ችግራችንም እየከፋ ነው ያለውና እሱን ለማለት ፈልጌ ነውና የአእምሮ ችግር አለበት ጠቅላይ ሚኒስትሩ ይያልኩኝ ብዙ ጊዜ እናገር ነበር። አንድ ሰው አንድ የመንግስት መሪ የአእምሮ ችግር ከሌለበት አሁን ይሄ ሰው እየተናገረውን ነገር ለዚህ ሰው እየተናገረውን ነገር ይናገራል ብዬ አልገምትም። በምን እንዴት ነው ለአሜሪካን መንግስት ሰልል ነበር፣ ለአሜሪካን መንግስት መረጃ ሰጥ ነበር፣ የአሜሪካ ደህንነት ሰዎች ያቆኛል፣ አሜሪካንን ከአሜሪካኖች የበለጠ ከአቨሬጅ ወይም ከማከል አሜሪካኖች የበለጠ አቃታለሁ፣ ነድቻቸዋለሁኝ፣ ለአሜሪካን እሞታለሁኝ፣ ህይወትን ሰጣለሁኝ። ምንድን ነው ያንን ጊዜ እንዴት ነው የሀገር መሪ ሆኖ ሌላ ሀገር ሄዶ የሚሞት ሰው ካለ የአእምሮ ችግር አለበት ሰውየው። በቃ ሌላ ነገር የለም። ሰላይ ነኝ ብሎ ካለ እነ ማዕዛን እነ ጎበዜን ማሰርም አልነበረበትም። እንደ ደንቡ ከሆነ ስለላውስ የተግባበት ከዚህ በፊትም ለኦኤልኤፍ እንደሚሰለል ለኤርትራ መንግስት እንደሚሰለል በተደጋጋሚ የተነገረ እንደነበረ ይታወቃል። ኢትዮጵያ ውስጥ የመንገድ ላይ ያሉ ካሜራዎችን አድርጎ ገጸ በረከት ለኢህአዴግ አበርክቶ ስሙን ከፍ ከፍ እንዳደረገ ራሱ የተናገረው እኔ አልተናገርኩኝ። በነገራችን ላይ የኢንሳ እንትኑስ ገብታችሁ ፕሮፋይል ገብታችሁ ቶሎ አጠፉት ወዲያው የዛን ሰሞን እንጂ ሰውየው ራሱ የተናገረው ነገር ስላለ እሱን መከታተል ትችላላችሁና እንደዚያ በዛ ላይ የቻይና ቺፕ ተራ የሆነ ነገሮችን ቻይናን አስተራሉት ጥሩ ጥሩ ነገሮች ስፈልግን ማን ነው እንትኖችን ነው ማን ነው ስሙ ማን ነው ጣሊያኖችን ነው አዎ በቃ እንደነዚህ አይነት ነገር ከዲፕሎማ አንደኛ የዓለም ፖድ ዲፕሎማሲ ማያቅ ሁለተኛ የአገር ሉዓላዊነት እንደሆነ ማቅ አለማወቅ ብቻ ሳይሆን በተጓረም ያሳየ ነው የኤርትራ መንግስት አስገብቷል የሱዳንን መንግስት 70 ኪሎ ሜትር ገብቶ እንዲቀመጥ አድርጓል አሁን እሱ ደጋፊዎች በሌላ ነገር ሊያወሩ ቢፈልጉም በነገራችን ላይ የድንበር አስመላሽ ኮሚቴዎች ምን ደረሳችሁ ሱዳን እኮ አሁንም እዛውን ያለችው ኮያኔ ጋር ስትጣሉ እና የጎንደር መሬት እየተወሰደ ነው ያለው በሰበብ አሳውስ ታለቅሶ የነበረው የ20 ዓመት ለቅሶ የት እንደደረሰ ብትነግሩን ጥሩ ነው በፕሮግራማችሁ ላይ ወጣችሁ ይህን እያደረግን ነው ሱናልና ሶጣ ነው ሱዳንን የሚለውን ነገር ብትነግሩን ጥሩ ነበር እና እነዚህ ነገሮችን አድርጓል እና እንዴት አየሁ ሰውየው በነገራችን ለጋዜጠኛው የተለያዩ መንግስታት መሪዎችን እንትን ታሪክ የሚጽፍና የሚዘግብ ነው ግን ለመጻፍ የሚበቃል ማለት ይሆናል መሰለኝ በጣም እኔ ግማሽ በግማሽ እንትን ነባርግ ነው በሃይላይት የተደረጉ ነገሮችን እያገኘሁት እንጂ ወደ ከ20 ገጽ በላይ የሆነ ነው ወረቀት እንትኑና ከዚህም ከዛም የለቃቀምኩት እንን ያልኩት አንተ የምትለው ነገር ካለ ጨምርበት
እሺ እንግዲህ በጆሊ አንደርሰን ነው የሚባለው
አዎ
ኒውዮርከር እንግዲህ አሁን ብዙ ተብሏል መቼም አንተም ማንስተዋል ያላቸው ነገሮች አንዳንዶቹ እንደው ይሄ በጣም አንዳንድ ሰው ነው በጣም ሲሰክር ነው ብሎ ስለ ሚስቱም ለሰው ለሌላ ሰው የማይወራ ቤት ውስጥ የሚወራ ነገር ከጓደኛ ጋር የሚወራ የሚበዛበት ሰው አለ ጅል ደግሞ አለ ጅል የሚወራና የማይወራ የማያት ዝም በል ይሄ አፍ ቆሻሻ ነው የሚባል ጅል እንደሱ የሚወሩ ነገሮችን ነው ያወራው እና ገጽታውን ለመገንባት ነው እንግዲህ ገጽታዬን ይገነባልኛል ብሎ ነው ያሰበው ጋዜጠኛ ሲመጣ አንተ ብሎ አይደለም የሚመጣው ጋዜጠኛ ስራ ነው የሚሰራው አብይ የገጽታ ግንባታ ብሎ ነው የመጣው ስለ ገጽታ ግንባታ ማያውቅም ገጽታውን ሲገነባ እነዚህ እሱ ያወራቸው ነገሮች አይደለም ገጽታውን የሚገነቡት እነሱማ ጅል ነፈዝ ምንም ማያውቅ መሆኑን ነው የሚያሳዩበት እና ራሱ የትኛው ገጽታው እንደሚገነባ ራሱ ገጽታ ግንባታ ምን እንደሆነ የማያውቅ ሰው ነው አየህ መሪ ሊሆን የማይችል ሰው ነው የትኛው ገጽታ ለዚህ እኮ ነው አሁን በመሪነት ደረጃ ምን መሰራት እንዳለበት ምን መነገርም እንዳለበት የማያውቅ ሰው ነው ስለ እድገት እና ስለ ብልጽግና ሲያወራ ሁልጊዜ ዘሎ መጥቶ ስለ ፓርክ ነው የሚያወራ ይህ ሰውዬ ስለ ራሱም ስብዕና ከሆነ ሲወጣ ምን እንደሆነ የሚገነባው አገርም ሲገነባ የትኛው ኢምፖርታንት እንደሆነ ሁሉ የማያውቅ ሰው ነው እንዴት አይነት አደጋ እንደመጣብን እኮ ነው እና አንድ የተረዳሁት ነገር ይሄን ነው ትልቁም ነገር ይሄ ነው እንግዲህ እሱ አሁን አሜሪካን ዝርዝር ውስጥ አልገባም ብዙ ሰዎች እያንዳንዱ በዝርዝር ከዚህ በፊት እንዳነሱ ስላየሁ አሁን አሜሪካን ወዳታለሁ ለአሜሪካ ሰዋለሁ ምናምን የሚለው ነገር እዚህ መቶ ብዙ ኢትዮጵያውያን ይሸውዷል በአንድ ንግግር ውስጥ 30 ጊዜ ኢትዮጵያ አለ ምናምን አለ
አዎ
ከዛ እነ ዳንኤል ክብረቶቹ ስለ ኢትዮጵያ ሲያነሱ እንባቸው ይቀራል ምናምን እያለ ሰው ኢትዮጵያን የሚወድ ብሎ የቴሌቪዥን ስክሪን ላይ እስከ መሳም ድረስ ደርሶ ነበርና ኢትዮጵያ ስላለ እንደው ኢትዮጵያን የሚወድ መጣ አሁን ደግሞ እንደዚህ ለአሜሪካ ሰዋለሁ ብሎ አሜሪካውያንና የአሜሪካ መንግስት ስክሪን አብይ ሲመጣ ስክሪን ይስሙልኛል ብሎ ነው በዚህ ደረጃ ፉልሽ ሰው ነው ከዛ እንግዲህ ሰው ጋዜጠኛው አሜሪካ የመሆኑን ያውቃል ከዛ የቻይና መጥፎ ደግሞ የሚያወራው አሜሪካ ቻይና በቀጠናው ላይ የበላይነት እንዳይኖራት ትፈልጋለች ስለዚህ እኔ እኮ ጠላት አለውኝ እንደው ድሮ ተጎትተው ገብተውብኝ ነው እንጂ የምትመረጥ የምትጠላ አይደለችም በማለት አሜሪካውያን ቻይናን የሚጠላ አንዷ ከተናው ላይ መጣልን ብለው አብይ በስክሪን ሲመጣ ስክሪን ይስማሉ ብሎ ነው። እኔ ምዕራባውያን ነው የምወደው ነው ደግሞ ጣሊያን ነው። ምን እንዴት እንደሆነ ዲፕሎማሲ የሚሰራው እንኳን የማያቅ ሰው ነው። ልክ እዚህ ማዕት እናቶችን እንደው ኢትዮጵያ ከኢትዮጵያ በፊት እኔን ያስቀድመኝ ምናምን እያለ የወታደር ልብስ ለብሶ እንደሸወደው እሱ በሱ ቤት መሸወዱ ነው አሜሪካንን
የታባታቸው። ይልቅ በጣም አንድ ነገር አሁን እንደውም ትዝ አሰኘኝ። አውሮፓኖች እና አሜሪካኖች ልጆቻቸው ጦር ሜዳ ሄዶ እንዲሞቱ አይፈልጉም። እኛ ግን በሚሊዮን የሚቆጠሩ ወጣቶች አሉን እኛ እንሞትላቸዋለን የሚል የራሱን ህዝብ ለመሸጥ የሚደልል ነው። እኔ አረ ያ ደጋፊ ሆናችሁ
ምን አገባው? ይወዱኛል እኮ ነው በቃ እንደባረገ ይውደዱኝ። ከዛ ምን የኢትዮጵያን ወጣት ሲፈልግ ባፈሳ ይወስደዋል፣ ሲፈልግ ያደናግረዋል። አይቶታል፣ ንቆታል እኮ
በጣም። አይ ህዝቡንማ በሙሉ ነው
የአማራ አካባቢ ያለውን የአማራውን ኤሊት እና ወጣቱን እንደዛ አይቆጥራቸውም። ምክንያቱም
ቆጥረም
ሲፈልግ ንግግር አድርጎ በባንዲራ ተጠምጥመው እየየ እንዲሉ ማስለቀፍ ይችላል። የመጨረሻ ነው የናቃቸው። ሌላው እንኳን ወደ ደቡብ ያለው ኦሮሞ ምናምን ነቅሮበታል፣ ዞሮ ከዚህ ነው የሚለው እና እንደሱ ሸውዶ ለገበያ የሚያቀርበው ሰው አለው። ሰው ለምን አይልም? አሜሪካ ትውደደው እንጂ ሰውን ስጋውንም ቢሆን ስጋ የምትበሉ ከሆነ ስጋውንም ሰጣችኋለሁ ሌላቸው ይችላል።
ይህንን ስትመለከተው ትንሽ እንትን ያደርጋል። ትንሽ በጣም ግራ ይገባል።
አሁን አይደለም ይሁን የሚታየው መቼ እንደሆነ ታውቃለህ? በመሪ ደረጃ በዓለም ላይ ከተፈጠሩ መሪዎች በጣም አስቂኝ
እንዴ በጣም ያን አስቂኝ። እኔ ከስልጣን ስወርድ መላ ኢትዮጵያ ስቅስቅ ብሎ ነው የሚያለቅሰው ብሎ ያለውን በጣም የገረመኝ። ባለፈው 2-3 ሳምንት ጠፍቶ ደስታ የሰው ደስታ የቱን ያህል እንደነበረ ማን በነገረው? እንዴት ነው እንደው አረ እንደ ባካችሁን እንትላሉ ባክን እሱን ተወኘ። ስለ እሱ አውርተን የምትጨርሳል። እግዚአብሔር መመን ነው። እኔ አሁን ስመለከተው ብዙ ጊዜ እኔ አንስት ነበሩኝ እና አታማር ይሉኛል። ልጅ ሆኜ እንደ አሜሪካን ሀገር ካላካችሁኝ እያልኩኝ ብዙ አብድ ነበር እና አንተ ልጅ ባታማርሽ አታማር ብለው ይሉኝ እና ይመክሩኝ ነበረ ጥሩ ጥሩ እንትን እንዳደርግ እና እኛ እያማረርን ለትንሹ እንደ ደንቡ ግን የባሳት ታምጣ አይደል ብቻ ሳይሆን ያልታሰበ ነገር መጥቶ የህዝብ እልቂት ያመጣ መሪ ይዘን መጣን እና እኛ ባመጣኑ እኛ ባደረግነው ነገር ማልቀስ ምንም ነገር የለም። አጨብጭበን እንኳን ደህና እኔ የሚቀጥለው ሳምንት እንደውም አብይ ደህና መጣ ነው ከመሸ አብይ መጣ ምን የሚል የፋሲል ዘፈን አለ። እሱ አለ አንድ ልጅ ደግሞ በማሲንቆ ነው በክራር የሚጫወተዋል። እሱን ሁለቱን ዘፈኖች ለአብይ ደጋፊዎች ጋብዛቸዋለሁ። በተለይ እነዚህ ኤልት ነን የሚሉና የኢትዮጵያ አንድነት ብለው የኢትዮጵያን አንድነት ኢትዮጵያን ለሚያፈርሱት ሰዎች እሱን ጋብዛለሁኝ። ወደ ኦሮሚያ ክልል ያለችን 3 ደቂቃ ነች መሰለች ያለችኝ እና በዛይ በ3 ደቂቃ የሆሩ ጉድሩ ሁኔታ በጣም ለማውራትም እኔ አሁን ባለፈው ሳምንትም ማውራትም አልፈለቀኝም። ዛሬ በቃ 32 ሰው እንደገና እንግዲህ እቺ 30 ውስጥ ለምን እንደሱ እና በምንም አይነት መልኩ መንግስትም ሆነ የአማራ ክልል መሪዎች ኧረ ሰው እየሞተብን ነው እዛሉትን ሰው ይጠብቁልን ብለው እንኳን ለሽመልስ አብዲሳ የላኩት ነገር የጠየቁት ነገር የለም አብሮ ቁጭ ብሎ ከመሳቅ በስተቀረ እና ችርስ ብሎ ብርጭቆ ከመጋጨት በስተቀረ ያደረጉት ነገር የለም። እና መጨረሻው ምንድን ነው?
ለምን ሞትብን ብሎ ይጠይቃሉ? ያጋጭት እኮ ሆን ብለው ነው። እንግዲህ መንግስት ነው ያለው፣ የሚሞቱ ሰላማዊ ሰዎች ናቸው። አንዴ ሳታስበው አንድ ነገር ፈንድቶ ያመልጣል። ግን 4 አመት ሙሉ ነው። እስኪ አሁን ወደኋላ ሄድና መቼ ነበረ ኦሮሚያ ክልል ውስጥ በወለጋ በማንነት ጭፍጨፋ ተፈጸመ ብለን እንደው ብዙ አውርተን ይሄ ነገር ወዴት ነው የሚወስደው ብለን ካወራን ስንት ጊዜያችን ነው? አሁን የባለፈው ምንም እኮ አያቋርጥም፣ ምንም ስቶፕ ነው በቃ። በቋሚነት ነው ቋሚ ነው የሚገርም ኦሮሞ ዛ ያለው አርሶ አደሩም ግራ ገብቶታል እሱ ነው ይነገር ነው ምን እንደሆነ ግራ ገብቶታል ምክንያቱም አሁን ደግሞ ወዴት አመጡት ደግሞ ኦሮሞ መገደል ደግሞ ተጀምሯል አሁን ይሄ ነገር የሚደረገው እንት ብሎ መጀመሪያ አማራውን ብቻ ሲጨፈጭፉት ዛጋ ዋይ ዋይ ተብሎ ነው የሚተውና አሁን ደግሞ እየቀነሰ ሊመጣ ይችላል መሰለኝ በሚል የህዝብ ለህዝብ ካደረግነው የህዝብ ለህዝብ ካደረግነው እንትኑ ማግኒቲዩድ መጠኑ ይጨምራል ይሸፋል ከወለጋ ሞቶ ወደ ሌላ ሊሄድ ይችላል መሰለኝ ደግሞ ኦሮሞን ደግሞ መግደልና ማፈናቀል ተጀምሯል ይሄ የካውስቱ ይወጣና ሸኔ ምናምን ምናምን የሚለው ይወጣልሃል ይወጣልህና ሁሉም ሰው ይሆናል የሚገዳደለው ከዛ እዛ ጋር ይሄ ሸኔ እንዲሉት እነሱ የሚንቀሳቀሱበት አካባቢ ሳይሆን ሁሉም ኦሮሞና አማራ የሚሆንበት አካባቢ ይሆናል በዚህ ማከል ፎከስ የሚያደርገው ወዴት ጋር ነው ኦሮሞውም አማራው ነው ጥላቴ አማራውም ስጋቴ ኦሮሞ ነው ብሎ እርስ በርስ እየተጠባበቁ እየተገዳደሉ
እንዲኖሩ
ሲያሰኛቸው በጣም ገፍቶ መንግስት ላይ ወቀሳ ሲበዛበት በመንግስት ኮሙኒኬሽን በኩልና ያ የሰብአዊ መብት ኮሚሽን የሚባለው መግለጫ ያወጣል እነሱ መግለጫ ሲያወጡ በገቢላል ሰዎችን በቁጥጥር ስር እናውላለን ይሉና ዝም ያሰኙታል ዝም ካለ እንደገና ትኩረቱ ወደ እነሱ ስለሚሆን አሁንም እንደገና አንዱ አንዱን ይገልና ይሄ ሆን ተብሎ የሚደረግ ነገር ነው ከዛ በኋላ ምን ይሆናል ሁለቱ ትላልቅ ብሔሮች አንዱ ሌላውን ጣላት አድርገው የሚጋጩ ከሆነ አገሪቷ ትፈርሳለች
ፈርሳለች ምን ትፈርሳለች አኛል
እንግዲህ የት ጋር አገሪቷ ፈርሳ እነሱ የት ጋር ነው ስልጣን ላይ የሚቀመጡት አይ ዶንት ኖ ግን እስክትፈርስ ድረስ 10 አመት 20 አመት ሊፈጅ ይችላል እስከዛ ድረስ እኛ ስልጣን ላይ እንሆናለን ስልጣን ለምን እንደሚፈልግም አይገባኝም
እንግዲህ
ከዛ በኋላ እኛ ከስልጣን ስንወርድ ወይ ስንሞት ብትፈርስ ባትፈርስ ምን አገባን የሚል ነገር ነው ይነሳልና ይሄ የሸንም የማንም የፋኖም የምናምን ጉዳይ ሳይሆን ሆን ተብሎ አስቡበት
አይ እዚህ እየተሰራ ያለ ነገር ነው
እሱ የሚደረግ በፊት አሁን ህዝቡ አማራው ጋር ስታየው ሸኔ 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 ነበር የሚለው አሁን እኮ ሸኔ ሸኔ እንዳይል እያደረጉ የህዝብ ለህዝብ ምክንያቱም ጥቂት አማራ ተደርጎ የተሳሉ ወይ አማራዎች ሊሆኑ ይችላሉ ሰዎች ኦሮሞ እንዲገሉ እየተደረገ ነው ከዛ ምን ይሆናል ሸኔ የሚለው ከውስጥ ይወጣና አማራና ኦሮሞ ይሆናል በፊት ሸኔ አማራን ገደለ ነበር አሁን ግን አማራ ኦሮሞን ገደለ ኦሮሞ አማራን ገደለ ይሆንና እርስ በርስ ይሆናል ወደዛ እየሄደ ነው
ለማንኛቸውም ፕሮግራማችን እዚህ ላይ ተጠናቀቀ ስላዳመጣችሁ እናመሰግናለን የአማራና የትግራይ ሰዎች ምሁራን የሆናችሁ ሰዎች ለመነጋገርና ችግራችሁን ለመቅረፍ መሞከር በጣም ተገቢ ነው አሁን ደግሞ ወቅቱ ነው ሌላ አማራጭ የለም ጦርነቱ መቆም አለበት ኢትዮጵያ ሰራዊት የሚባል በሙሉ አልቋል ያለም አይመስለኝም ያለው ወጣቱ ገበሬውን እየታፈሰ ይሄደ የሚማገር ነው ያለና ከኮሎኔሎቹና ከጀነራሎቹ በስተቀር ከጀነራሎቹ በስተቀር ያለም የለም ከጀነራሎቹም እየተገደሉ ነው ለማንኛቸውም ችን ካልኩ ይበቃል ለሚከተለው ሳምንት ደህና ሁኑ ሰላም ይሁን መድሩ ሁሉ ሰላም